ayaa ugu dambeysay idaa cadeen ee fiidnimo ee laanta af Soomaaliga V O A intaan berito mar kale hawada ku kulmi doono waxaan dhamaantiin idin leenahay sidaas iyo nabadgelyo.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሩነት ኮዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ
እናስተምሪን እንደምናምሽታችኋል ካሜራ ድምጽ ዋሽንግተን ዲሲ የአርብ ምሽት ህዳር 18 2013 ዓመተ ምህረት የጋቢና ቪኦኤ መስተናዶ ጀምሯል። ለምሽቱ ከያዝናቸው ውስጥ ጥቂቶቹን እናስተዋውቃችሁ። የህክምና ስነ ምግባር መርሆችን በመከተል ለወገናቸው ድጋፍ ሲያደርጉ መቆየታቸውን ካማራ ክልል ወደ ግንባር አቅንተው የነበሩ የህክምና ባለሙያዎች ገለጹ።
የጤና ባለሙያ ስለሆኝ ይሄ ጣላቴ ነው ይሄ ወዳጄ ነው ይሄ የዚህ ዘር ነው ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አይደለም።
በምሽቱ ዘገባ ይኖረናል። በትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን በመግባት ላይ ያለው የስደተኛ ቁጥር ከ43000 በላይ ማለፉን ተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል ከኢትዮጵያ በተለያዩ ጊዜያት ተሰርቀው የሄዱ ቅርሶችን የሚያስመልስ 19 ታዋቂና ተጽዕኖ ፈጣሪ ግለሰቦች ያሉበት ኮሚቴ ተቋቋመ።
በአገራት ደረጃ እንደለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከንግድና ጦርነት ጋር ተያይዞ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም በሌሎችም ቦታዎች እንዳሉ ይህን በተጨባጭ የምናውቀው ነው።
የሰማችኋቸው በባህልና ቱሪዝም ሚኒስቴር የሚኒስትር አማካሪ የሆኑትን አቶ ወርቅነህ አክሊሉን ነው የምሽቱ እንግዳችን ናቸው። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድትቆዩ የምንጋብዛችሁ ስምንግሽ ቆየ በዜናዎቹ ኤልያስ አስማረ በቅንብሩ እንዲሁም እኔ ኤደን ገረመው በመስተንግዶ ነን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት ሊቀመንበር ሲሪል ራማፎሳ የላኳቸውን ልዩ መልእክተኞች የላይቤሪያ የቀድሞ ፕሬዝዳንት ኤለፍ ጆንሰን ሸርሊፍ፣ የሞዛምቢክ የቀድሞ ፕሬዝዳንት ሐኪም ቺሳኖና የደቡብ አፍሪካ የቀድሞ ፕሬዝዳንት ሃላማ ሞትላንቴ ዛሬ በጽፈት ቤታቸው ተቀብለዋል። በትግራይ ክልል እየተካሄደ ባለው ህግ የማስከበር ዘመቻ ዙሪያም በስፋት መነጋገራቸውን የጠቅላይ ሚኒስትሩ ጽፈት ቤት አስታውቋል። ጠቅላይ ሚኒስትሩ መንግስታቸው የህወሓትን ትንኮሳና የማበጣበጥ አጀንዳ ከሁለት አመታት በላይ በትግስት ማሳለፉን ገልጸዋል። በሰላም ችግሮችን ለመፍታት የተካሄዱባቸውን በርካታ መንገዶች በዝርዝር ካስረዱ በኋላ በኢትዮጵያ የመከላከያ ሰራዊት የሰሜን እዝ ላይ የደረሰውን ጥቃት ግን የሀገር ክህደት መሆኑንና መንግስት ህገ መንግስቱን የማስከበር ግዴታ ውስጥ እንደገባ ተናግረዋል። ይህና ለማድረግ የሀገሪቱን ህልውና አደጋ ላይ ይጥላልም ሲሉ አስረድተዋል። ዘገባውን ከአዲስ አበባ ያደረሰን መለስካቸው አምሃ ነው። በትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን በመግባት ላይ ላለውና ቁጥሩ እየጨመረ ለመጣው ስደተኛ የሚደረገውን እርዳታ ለመመልከት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዲ ካርቱም ገብተዋል። እስካሁን ቁጥሩ ከ43000 በላይ የሚሆን ተፈናቃይ በያዝነው አመት ድንበር አቋርጦ ምስራቃዊ ሱዳን መግባቱን ተዘግቧል። የመንግስታቱ ድርጅት የስደተኞች ጉዳይ ኃላፊ ቁጥራቸው እየጨመረ የመጣውን ተፈናቃዮች የሚያስፈልጋቸውን እርዳታ ማቅረብና መንግስቱን ለማገዝ በሚያስችል ብቃት ድርጅታቸው መንቀሳቀስ የሚችልበት ሁኔታ ካርቱም ላይ ከሀገሪቱ ባለስልጣናት ጋር ተገናኝተው በመነጋገር ላይ ናቸው። በተያያዥ ዜና የስደተኞች ኮሚሽነሩ እስካሁን 10000 ያህል ተፈናቃዮችን ከሱዳን ድንበር በማንሳት ወደ ሌሎች አካባቢዎች ማስፈሩን የተናገሩት የኮሚሽነሩ ቃል አቀባይ ባበር ባሎች ተጨማሪ ስደተኞችን ማስተናገድ የሚችሉ ሌሎች ካምፖች በመስራት ላይ መሆናቸውን አመልክተዋል። ይሁንና አንዳንድ ስደተኞች ከተነጠሏቸው ቤተሰቦች አባላት ጋር ለመገናኘት ሲሉ በድንበሩ አካባቢ መቆየት የሚመርጡ መሆናቸውን ተናግረዋል። አንድ የዩናይትድ ስቴትስ የማከላይ ስለላ ድርጅት ወይም CIA መኮንን በቅርቡ ሶማሊያ ውስጥ በአንድ የውጊያ ተልዕኮ ላይ መገደሉን የዩናይትድ ስቴትስ መገናኛ ብዙሃን ዘገቡ። አሜሪካዊ መኮንን በምን ሁኔታ እንደተገደለ ግን ዝርዝሩን አላወሱም። አንጋፋው መኮንን የሲአይኤ የልዩ እንቅስቃሴ ማዕከል የተባለ አንዳንድ አደገኛ የሆኑ ተልእኮችን የሚያከናውን ክፍል ባልደረባ እንደነበረ ኒውዮርክ ታይምስ ዘግቧል። ሲኤንኤን እንደዘገበው ደግሞ መኮንኑ ባለፈው ሳምንት ነው ቆስሎ ህይወቱ ያለፈው። የመኮንኑን መገደል አስመልክቶ ሲአይኤ እስካሁን የሰጠው መግለጫ የለም። በዚምባብዌ ውስጥ በዋና ከተማዋ ሐራሪ አቅራቢያ የሚገኝ ያረጀ የወርቅ ማዕድን ማውጫ ጉድጓድ የተደረመሰባቸውን ቢያንስ 30 የሚሆኑ ሰራተኞች ለማውጣት የርዳታ ሰራተኞች እየተራሯጡ ናቸው። የሰራተኞቹ ቤተሰቦች በጸሎትና በስጋት እየተጠባበቁ ሲሆን የማዕድን ሰራተኞች ማህበር ተጠሪ እንዳሉት እስካሁን 6 ሰራተኞችን በህይወት ለማውጣት ተችሏል። አደጋው የደረሰው ከሐራሪ ወጣ ብላ የምትገኝ ቢንዲቱ የምትባል ከተማ ላይ መሆኑም ተገልጿል። ዚምባብዌ ከውጭ ምንዛሪዋ 6% የሚሆነውን የምታገኘው ከወርቅ ማዕድኗ መሆኑ ይታወቃል። የማዕድን አውጪዎች ወርቃቸውን ለመንግስት በርካሽ ላለመሸጥ ሲሉ ህጋዊ ፈቃድ ሳይያወጡ ቁፋሮ ላይ እንደሚሰማሩ ዜናው ጨምሮ አመልክቷል። የብሪታንያው የመድኃኒት ኩባንያ አስትራዜንካ የኮሮና ቫይረስ ሙከራ ክትባቱን ማምረት ሂደት ላይ የተፈጠረውን ስህተት በተመለከተ ከመንግስት ተቆጣጣሪዎች ጋር ተባብሮ ምርመራ ሊያካሂድ መሆኑ ተሰማ። የመድኃኒት ኩባንያውና ኦክስፎርድ ዩኒቨርሲቲ ክትባቱ ሙሉውን ምጥን ብልቃጥ ለሰው ሲሰጥ ከሚያሳየው ውጤት ይልቅ ቀነስ ተደርጎ ሲሰጥ የተሻለ እንደሚያመጣ ማመናቸው የአስትራዜንካ ቃል አቀባይ ገልጿል። የኩባንያው ዋና ስራ አስፈጻሚም በክትባቱ ላይ ተጨማሪ ዓለም አቀፍ ሙከራ ማድረግ ማስፈለጉ እንደማይቀር ጠቁሟል። አስትራዜንካ በዚሁ የአውሮፓ 2020 ዓመተ ምህረት ውስጥ 4 ሚሊዮን ብልቃጥ ክትባቶችን ሊያቀርብ ማቀዱ ሲታወቅ ከዚህ በፊት የተወሰነ ሊያከፋፍል እየተዘጋጀ ባለበት ወቅት ነው ይህ የአመራረት እክል የተከሰተው። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዘጋጆች አቀረብኩላችሁ ስምንሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስምንሽ ቆየን አመሰግናለሁ። የጋቢና ቤይ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ወደ ዕለቱ ቀዳሚ ርዕስ እንለፍ። የህክምና ስነ ምግባር መርሆችን በመከተል ለወገናቸው ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ወደ ግንባር አቅንተው የነበሩ የህክምና ባለሙያዎች አስታወቁ። አስቴር ምስጋናው ዝርዝሩን ይዛለች።
ህግ በማስከበር ላይ ለሚገኙ መከላከያ ሰራዊትና ለአማራ ልዩ ኃይል የህክምና አገልግሎት ሲሰጡ የቆዩና በመጀመሪያው ዙር ወደ ስፍራው ያቀኑ 11 የጤና ባለሙያዎች ናቸው። ባለሙያዎቹ በሶስት ሳምንት ቆይታቸው ከአብርሃ ጅራ እስከ ሁመራ ድረስ በየአካባቢው የተንቀሳቀሱ ቁስለኞችን በብቃት ሲታደጉ እንደነበር ገልጸዋል። ተልኳቸውን ጨርሰው ከመጡ የጤና ባለሙያዎች መካከል አንዷ ከባህር ዳር ፈለገ ህይወት ሪፈራል ሆስፒታል የሄደችው ሲስተር በላይነሽ ባዩ በቆይታቸው የሙያው ስነ ምግባር የሚጠይቀውን እና ተላብሰው ከየትኛውም ወገን የመጣውን ታካሚ በእኩል ሲያገለግሉ መቆየታቸውን ተናገራለች።
አብራ ጅራ ሆስፒታል በቋሚነት ብንላክም ግን እኛ እስከ ሁመራ ድረስ እየተወረወርን ስራዎችን ስንሰራ ቆይተን መጣን። የጤና ባለሙያ ስትሆኝ ይሄ ጠላቴ ነው፣ ይሄ ወዳጄ ነው፣ ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አይደል? እና እኛ እዛ ቦታ ላይ ስንሄድ ሰው ለይተን ብሄር ለይተን ለናከም ወይ ደግሞ ለናገለገለ አይደለም ይሄር ነውና በትክክል የተረዳውበት ሙያችን ምን ያክል ረቂቅ እንደሆነ የተረዳውበት አጋጣሚ ነበር። አሁን ያለው ነገር ያሳዝናል። ነገር ግን ሲስተሙ ተስተካክሎ ወንጀለኞች ለፍርድ ቀርበው ንጹሃን በሰላም የሚኖርባት ሀገር ትሆናለች ብዬ አስባለሁ ኢትዮጵያ።
ከዚሁ ሆስፒታል የሄደችው ሰላማዊት አባው ደግሞ በግንባር በቆየችባቸው ጊዜያት በተለይ ከማይካድራው ግድያ ጋር የተያያዘውን ስራ በዘግናኝነቱ እንደምታስታውሰው ትናገራለች።
በዚህ ቦታ በመታተፊ ደስተኛ ነኝ። ማይካድራ ላይ ያየነው ነገር በጣም አስቸጋሪ ነበር። በጣም አስተቃቂ ማለት አስቸጋሪ ሁኔታ ነበር። በህይወቴ እንደዚህ አይነት ነገር አሳልፌ ማላቀም ያው ከዛ ያመጡልናል አምቡላንሶች። ከዛ በኋላ አብድራፊ ነበር ከሚስልኮች ቦታ ላይ አገልግሎቱን ስንሰጥ የነበረው። ያው እኛ በመሄዳችን ብዙ ሰዎችም ከመሞት ድነዋል ብያስባለሁ። ምክንያቱም በጣም በህብረት ነበር የምንሰራው። ብዙ የተጎዱ ሰዎች ነበሩ፣ ከአቅም በላይም ነበረ። ያው አስቸጋሪ ሁኔታ አሳልፈናል። ጠዋት ምግብ ሳንበላ ነበር የሄድነው። ከዛ በኋላ ሙሉ ቀን ስንሰራው ለማታ ነው የተመለሰው። ያው የተጎዱት ሰዎች ብዙዎቹ በጣም አስተቃቂ ነበር። አንገታቸው ላይ ተመተዋል፣ እግራቸው ተሰብሯል። እናት ልጇን አጣሷም ተመትታ መጣለች። ያው ህክምና ነጭ ምን ለብሰው ከምንም ነገር ንጹህ ነው የሚለው ነገር ኤክስፕሌን ለማድረግ ነው። እና የመጣውን በእኩል አይነ ነው በእኩል ነገር ነው ስናገለግል የነበረው። ምንም አይነት መድሎም ሆነ መለየም የለውም። ምክንያቱም ሙያተኛ ነን። የጤና ሙያተኛ ደግሞ ምንም ያጋለው ነገር የለም። አገልግሎቱን ለሁሉም በእኩል ነው የምንሰጠው የነበረው።
የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ሀገራዊ ተልኳቸውን በብቃት ለተወጡና እየተወጡ ላሉ የጤና ባለሙያዎች ምስጋና አቅርበዋል።
እናንተ ብዙ አቅማችሁ አድናችኋል። ለወገናችሁ አለኝታነታችሁን አሳይታችኋል። ለቃላችሁ ታምናችኋል። እናም ታሪክ ሁሌም ሲያስታውሳችሁ ይኖራል። ሌሎች የድንገተኛ ህክምና ምላሽ ሰጪ ቡድኖችን በተለያዩ ሆስፒታሎችና ጤና ጣቢያዎች በምዕራብና በምስራቅ አማራ በኩል አስተማርተናል። በቅድና በቅንጅት ስለሰራን በድንገተኛ ህክምና ስራችን በጥሩ ሁኔታ እያከናወንን እንገኛለን። ሌሎች የጤና ስራዎቻችንም አልተጎዱም።
የአማራ ክልል ጤና ቢሮ በህግ ማስከበር ዘመቻው የሚያገለግሉና አሁን የተመለሱትን የሚተኩ ሁለተኛ ዙር ባለሙያዎችን መላኩን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሰሜን ኢትዮጵያ እየተካሄደ ያለው የህግ ማስከበርና የህልውና ዘመቻ ግቡን እስኪመታ የበኩላቸውን ድጋፍ እንደሚያደርጉ የትግራይ ተወላጆች የሆኑ የአዲስ አበባ ነዋሪዎች ተናግረዋል። የአዲስ አበባ ከተማ ብልጽግና ፓርቲ ጽህፈት ቤት በአዲስ አበባ ከተማ ከሚኖሩ የትግራይ ተወላጆች ጋር
የአዲስ አበባ ከተማ ብልጽግና ፓርቲ በከተማዋ ነዋሪ ከሆኑት የትግራይ ተወላጆች ጋር በሰሜኑ የሀገሪቱ ክፍል እየተካሄደ ባለው የህግ ማስከበር ሂደት ላይ ተወያይቷል። በውይይቱ የተሳተፉ ነዋሪዎችም ህግ የማስከበሩ ሂደት ላይ ሐሳባቸውን ሰንዝረዋል። አቶ አክሊሉ ገብረስላሴ ከቅርቆስ ክፍለ ከተማ የተሳተፉ ሲሆን መንግስት የሀገር ደጀን የሆነ መከላከያ ተነክቶ ይቅርና አንድ ግለሰብ ብነካ ህግ የማስከበር ግዴታ አለበት ሲሉ ሐሳባቸውን ገልጿል።
እነዚህ ሰዎች የመሰረቱት ፓርቲ ነው ህወሓት ማለት ማስከበር ያልፈለጉት አሁን ሀገሪቷ የደረሰችበት ደረጃ ከዚህም በላይ ሊያደርሳት ስለሚፈልጉ እንጂ የኢትዮጵያ መንግስት እያደረገ ያለው ህግን የማስገበር እርምጃ እንኳን የሀገር ሁሉ አባት እንኳን የሀገር ሁሉ ምልክት የሆነው መከላከያ ተነክቶ አይደለም፣ አንድም ሰው አንድም ዜጋ ቢነካ እንኳን ህግ የማስከበር ጉዳይ ለመንግስት የምንደራደርበት መንግስትን አይ ይህን አድርግ ይህን አታድርግ የምንልበት አይደለም። ሰው ህግ መከበሩ ተገቢ ነው።
ወይዘሮ ፍረወይኒ ኃይሌ ከቦሌ ክፍለ ከተማ ነው የመጡት።
የትግራይ ህዝብ ከስድስት ጁንታ ጋር አትደምሩት እያለ ነው። ምክንያቱም መንጆኔ እግር ላይ ሲገባ ሰንሰፉ ካልወጣ ምንም ሰላም የለም። የህወሓት መሪ ማለት ተነቅሎ ባሉበት ተይዞ ለህግ እንዲቀርቡ ነው የሚያስፈልገው እንጂ የትግራይ ህዝብ በአስር ሰው መቃጠል የለበትም። እኔ በጣም ነው የማዝነው። የትግራይ ህዝብ እኮ ቆሎ አራት ግላይ መስዋዕት የሰጠችና ዛሬ የትግራይ ህዝብ ጥርት ተቆርጧል። በእነዚህ ጁንታው ሌቦች ናቸው እነሱ፣ ሌላ ነገር የላቸው። ህዝብና ህዝብ እያጋደሉ፣ ህዝብና ህዝብ እያስለቀሱ፣ እኛ እናጥልሃለን፣ እኛ እንመርሃለን። አሜሪካና ጣሊያንና ስዊዘርላንድ እኮ ናቸው የእነሱ ልጆች። የትግራይ ህዝብ እዛ ነው ያለው፣ ጣሊያን ነው ያለው። የትግራይ ህዝብ ምን በወጣው ምን ቤት ተሰራለ? ተታጋይ ልጅ እግሩ ተቆርጦ እጁ ተቆርጦ አይኑ ጠፍቶ እኮ ቤት ቁጭ ብሎ ዳንሻ የሚባል የታጋዮች መሰብሰቢያ ሆነ እኮ የነበረ። አመራሮች እኮ ለራሳቸው ኪስ ማደለቢያ ያደረጉ እንጂ የትግራይ ህዝብ ደምን ረግጠው። እውነቴን በጣም ለማዝ ነው። የትግራይ እናት እኮ እያለቀሰች ነው።
አቶ ያሬድ ከቦሌ ክፍለ ከተማ የመጡ ሲሆን መንግስት የጀመረውን የህግ ማስከበር ተግባር አግባብ ነው ሲሉ አብራርቷል።
በሀገር መከላከያ ሰራዊታችን ላይ የተፈጠረው ችግር እኔ ምናልባት በታሪክም በጥቁር መዝገብ ላይ ተቀምጦ ታሪክ ነው የማስቀምጥ ሰው በተኛበት ከሀያ ዓመታት በላይ ያችን ሀገር ሲያስጠብቅ ነበር ተዋልዶ የኖረ የራሱ ልጅ 18ና 19 ዓመት አባቱ ሚሄድ በግዳጅ ዛሬ ያለንበት የማይመጥ እጅግ በጣም ለትግራይ የትግራይ ክብር የትግራይ ባህል ማንነትን ያፈነገጠ የትግራይ ምንም ሊመጥ በማይችል ጫናትን ይህንን መግለጽ በሚችል በጽሁፍ ወንጀል መከሰስ ያለበት በአስቸኳይ መንግስት ተገቢውንና አፋጣኝ እርምጃ መውሰድ መቻል አለበት የሚል እምነት አለ።
የአዲስ አበባ ብልጽግና ፓርቲ አላፊ አቶ መለስ አለሞ በውይይቱ ላይ እንዳሉት መቀሌ ላይ የመሸገው የህዋት ቡድን በትግራይ ህዝብ ላይ በርካታ በደሎችን ሲፈጽም እንደነበር አስታውሷል።
በትግልፍ ውስጥ ከፊት ትግልፍን የሚመሩ ሰዎች የህዋትን አላማ የተከፈለውን መስዋዕትነት በተለይ የትግራይ ህዝብ የከፈለውን መስዋዕትነት ወደ ጎን ተተውት በራሳቸው መንገድ ሄደዋል። በራሳቸው መንገድ መሄዳቸው ብቻ አይደለም መልሰው የትግራይ ህዝብ ደግሞ እንደገና ዋጋ እንዲከፍላቸው ሁለተኛ ጊዜ ደግሞ መስዋዕትነት ለማስከፈል ከፍተኛ የሆነ የፕሮፓጋንዳ ስራ ሰርተዋል። ጦርነት ለመፍጠር ጠላት መፍጠር ያስፈልጋል የሚል ብህል፣ ጠላት ለመፍጠር ጥላቻና ጥርጣሬን ማጠናከር የሚል የተለመደ ብዙዎቹ ሞክረውት የተውት ትርፉ ጥፋት መሆኑን በተግባር ያዩበት አስተሳሰብ በሀገራችን በአንደኛው ክፍለ ዘመን ተከስቷል። ስለዚህ ይህንን በደንብ ማጤን ማየት ያስፈልጋል።
አቶ መለስ አክለውም የተደረገለትን ተደጋጋሚ የሰላም ጥሪ በመናቅ አምባገነን ባህሪውንና ተግባሩን ለማስቀጠል የተለያዩ ሙከራዎችን አድርጓል በማለት ህዋትን ወንጅለዋል። የትግራይ ክልል ግዛዊ አስተዳደር ስራ አስፈጻሚ ኮሚቴ አባል ወይዘሮ ሁሪያ አሊ በውይይቱ ላይ ተከታዩም ብለዋል።
ያንን አገር ለዓላዊነት ደህንነት ሰላም የማስጠበቅ ትልቅ ተልዕኮ አለው፣ ትልቅ ስራ አለው። ስለዚህ ሁሌም ቢሆን በጥበቃ ላይ ነን ማለት ነው። ለሰላማችን ያው ከዚህ በፊት የተፈጸሙት ትርክቶች፣ የተሰሩ ሻጥሮች እኛ ላይ ችግሩ የገፈት ቀማሽ እንድንሆን አድርጎናል። ይህ አይቻልም። ግን በጥቂት ጊዜያት የሚቀረፍና እንደ ሁሌው የትግራይ ከሚወደው የኢትዮጵያ የብሔር ብሔረሰብ በፍቅር የሚኖርበት በሰላም የሚኖርበት ለልማት የሚሰራበት ጊዜ ሩቅ አይሆንም። ስለዚህ እነዚህ አላስፈላጊ ፕሮፓጋንዳዎች አሁንም የሚለቀቁት አሁንም እኔ ነኝ ላንተ ዘብ እኔ ነኝ ላንተ የቆምኩት የሚለውን ነገር ከአእምሯችን አውጥተን ሁላችንም ታጋዮች ነን። ሁላችንም ለመብታችን እንቆማለን። ሁላችንም ለሰላማችን እንቆማለን።
በአዲስ አበባ የሚኖሩ የትግራይ ተወላጆች መከላከያ ሰራዊቱ የትግራይ ህዝብን መቀሌ ከመሸገው የህዋት ቡድን አፈና ለማላቀቅ እያደረገ ያለውን ተጋድሎ እንደሚደግፉ ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
Yeah.
ፀሐይ ዳምጣውን ለዘገባው እናመሰግናለን። ከኢትዮጵያ በተለያዩ ዘመናት የተዘረፉ ቅርሶችን የሚያስመልስ ብሔራዊ ኮሚቴ ተቋቋመ። ኮሚቴው በዓለም ዙሪያ ያሉ የሀገሪቱን ቅርሶችን በማጥናት ከሀገራት ጋር በስምምነትና በመግባባት ዓለም አቀፍ የቅርስ ጥበቃ ሕግን ባከበረ መልኩ ለመስራት አላማ እንዳለው የኢትዮጵያ የባህልና የቱሪዝም ሚኒስቴር አስታውቋል። በባህልና በቱሪዝም ሚኒስቴር የሚኒስቴር አማካሪ የሆኑትን አቶ ወርቅነህ አክሊሉን አነጋግሬያቸው ነበር። እንደሚከተለው ተጠናቅሯል። ኢትዮጵያ በዓለም ዙሪያ ቅርሶቿ በተለያዩ ሙዚየሞችና የቅርስ ሰብሳቢ ግለሰቦች ዘንድ እንደሚገኙ ባለሙያዎች ይናገራሉ። ይሁንና እነዚህ ቅርሶች በአብዛኛው ከሀገር የወጡት ህጋዊ ባልሆነ መንገድ በዘረፋና በስርቆት ነው። በተለያዩ ጊዜያት ሀገሪቱ ባደረገቻቸው ጥረቶችም የአክሱም ሐውልትን ጨምሮ የነገስታት ዘውድን ማስመለስ የተቻለ ሲሆን፣ ይሁንና ሀገሪቱ በሌሎች ሀገራት ካሏት ቅርሶች ብዛት አንጻርም እነዚህ በጣት የሚቆጠሩና ኢመንት መሆናቸው ይነገራል። ቅርሶቹን በቀጣይነትና በቋሚነት ተከታትሎ ወደ ሀገር ለማስገባት እንደ አትሌት ኃይለ ገብረስላሴ፣ መጋቢ ሐዲስ እሸቱ አለማየሁ፣ መጋቢ ሐዲስ ሮዳስ፣ ዶክተር አባተ ጌታሁን፣ አምባሳደር መሐመድ ድሪርን የመሳሰሉ 19 ታዋቂና ተጽዕኖ ፈጣሪ ሰዎች የተካተቱበት የብሔራዊ ቅርስ አስመላሽ ኮሚቴ በትላንትናው ዕለት ተቋቁሟል። የባህልና የቱሪዝም ሚኒስቴር አማካሪ የሆኑት አቶ ወርቅነህ ኮሚቴው የተቋቋመው በተናጠል ሲሰሩ የነበሩ ስራዎችን በማቀናጀት ውጤታማ ለመሆን ነው ይላሉ።
ኢትዮጵያ የረጅም ዘመን ታሪክ፣ ባህል እና ተፈጥሮ ሀብት ያላት ታላቅ ሀገር ናት። እነዚህ ቅርሶቿ ልጆቿ ተጠብቀው ለዘመናት ተሻግረው እዚህ ደርሰዋል። የሆነ ሆኖ በተለያዩ የታሪክ አጋጣሚዎች እና በተለያዩ ምክንያት የሀገራችን ቅርሶች በተለያየ የዓለም ሀገራት ተበትነው ይገኛሉ። እነዚህም ቅርሶች እንግዲህ በተናጠል ለማምጣት የሚደረገው እንቅስቃሴ ውጤታማ አይደለም እና እሱን ለመፍታት ሲባል በተደራጀ ሁኔታ ድጋፍ እየተደረገ በአንድነት ከመንግስትም ጋር ሆኖ ቅርሶቻችን በያሉበት በሚገባ ተጠንተው ወደ ሀገር እንዲመለሱ ለማድረግ ታስቦ ነው። ዋነኛ ዓላማው ይሄ ነው።
የሚኒስቴር አማካሪ አቶ ወርቅነህ አክሊሉ የኮሚቴው የመጀመሪያ ስራ የሚሆነው የቅርሶቹን አይነት መለየትና የሚገኙባቸውን ሀገራት ማጥናት እንደሆነም ይናገራሉ።
የብሔራዊ ኮሚቴ ብዙ አይነት ስራዎችን ነው የሚሰራው። መጀመሪያ በተለያዩ ሀገራት ውስጥ ያሉ የኢትዮጵያ ቅርሶች በአይነት እና በቦታ በየት ቦታ ይገኛሉ የሚለውን በሚገባ ከተለያዩ አካላት ጋር በመተጋገዝ ጥናት ማድረግ ነው። ማጥናትና ያሉበትን ቦታ ማወቅ ነው። ይህንን በሚገባ ከታወቀ በኋላ እዛ ተከትሎ የሚመጣው እነዚህን ቅርሶች ወደ ሀገራቸው የሚመለሱበትን ሁኔታ ከዲፕሎማቲ ማህበረሰቡ ጋር ወይም ከሚስዮኖቻችን ጋር እና ከወዳጅ ሀገራት ጋር በመመካከር እንዲመጡ አስፈላጊ ጥረት ማድረግ ነው። ከዚህ ባሻገር ምናልባት ቅርሶች ሀገር ለመመለስ በፈቃድና በድርድር የማይሆን ከሆኑ ዓለም አቀፍ ሕግን ተጠቅሞ ያስፈልገውን ነገር ሁሉ አድርጎ ቅርሶች ወደ ሀገራቸው እንዲመለሱ የተቻለውን ሁሉ ጥረት ማድረግ ነው። ይህም ቢሆን ደግሞ በዚህ በሀገር ውስጥም በውጭም ሀገር ያሉ እንደዚህ አይነት ቅርሶቻችን ወደ ሀገራቸው መመለስ እንዳለባቸው የሚያምኑ እገዛ የሚሰጡ ቁጭት ያላቸው አካላት ድጋፍ እንዲሰጡ ማስተባበር ነው። እሱም ብቻ አይደለም። ቅርሶች እንግዲህ ከሀገር የሚወጡት አንዳንዶቹ በስጦታ የወጡ አሉ፣ ሌሎቹ ደግሞ ተዘርፈው በጦርነት ጊዜ ተዘርፈው የወጡ አሉ፣ አንዳንዶቹ ደግሞ ተሰርቀው የወጡ አሉ። ስለዚህ እነዚህ ቅርሶች መንበሱ በኋላ ሁኔታ ይቀመጣሉ፣ ተቀምጠው በትውልድ ይሸጋገራሉ የሚለውን በጋራ በመምከር የሚወስን የሚያመቻች ማለት ነው።
ኢትዮጵያ በተለያዩ ጊዜያት ከሀገር የወጡ ቅርሶቿ እንዲመለሱላት ጥያቄ ስታቀርብ ቆይታለች። በተለይም በ2000 ዓ.ም ከ400 በላይ ቅርሶች ወደ እንግሊዝ ሀገር መጓዛቸው ከሚነገርበት መቅደላ ጦርነት ጋር በተያያዘ የተወሰዱ ቅርሶቿ እንዲመለሱላት በሀገር አቀፍ ደረጃ የጠየቀች ሲሆን እስካሁን ድረስም ይሄ ጥያቄ ምላሽ አላገኘም። ይሁንና የዚህ ኮሚቴ መቋቋምና መመስረት እንግሊዝን ጨምሮ የሀገሪቱ ቅርሶች ህጋዊ ባልሆነ ሁኔታ ለተሻገሩባቸው ሀገራት በሙሉ ጥያቄዎችን በተገቢውና በህጋዊ መንገድ በማቅረብ ተከታትሎ ለማስፈጸም እንደሚያግዝ አቶ ወርቅነህ ይናገራሉ።
በሀገራት ደረጃ የምንመለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከመቅደላ ጦርነት ጋር ተያይዞ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም በሌሎችም ቦታዎች እንዳሉ ይህን በተጨባጭ የምናውቀው ነው። በተመሳሳይ በጣሊያን ሀገር በጦርነቱ ወቅት ገለገለ ጣሊያን ጦርነት ጊዜ ተወሰዱ። ከዛም በፊት ተወሰዱ ቅርሶች እንዳሉ ይታወቃል። በፈረንሳይም፣ በጀርመንም፣ እንደዚሁም በሩሲያ እስራኤልም በተለያየ ቦታ ከጎረቤት ሀገር ጀምሮ በአረብ ሀገራትም በብዙ ቦታ አሉ። ኮንሰርቶች ሆነው የሚገኙባቸው ቦታዎች አሉ። ቅድም ያነሳሁት እንግዲህ ጀርመን፣ ፈረንሳይ፣ ጣሊያን አካባቢ ያሉት በዛ ያሉ ቅርሶች እንዳሉ ነው የምናውቀው። ከዚህ በፊት ያመቶቱ የአክሱም ሐውልት ከጣሊያን ወደ ሀገራችን ማስመለስ ተችሎ ነበር። አሁንም በቅርብ ጊዜ ደግሞ ከለንደን እንግሊዝ ሀገር የአፄ ቴዎድሮስ የጸጉር ክፋይ ወደ ሀገሩ እንዲመለስ ተደርጓል። አሁን በቅርብ ጊዜ ደግሞ ተሰልቆ የወጣ ከኔዘርላንድ ሀገር አንድ የጨበቆች ቤተክርስቲያን አክሊል ወደ ሀገር እንዲመለስ ተደርጓል እና ይሄ እንግዲህ በተበታተነ ሁኔታ ሲሰራ ለቀንደ ወቅት እንዳነሳለች ይህንን በተደራጀ አግባብ በመተጋገዝ ውጭም ያለው ዲያስፖራ ወገናችን የኢትዮጵያ ወዳጅ የሆኑ ሰዎችም እዚህም ያለ የመንግስት አካልና ብሔራዊ ኮሚቴው አንድ የሆነው ከተጠናከረ ሁኔታ ቅርሶችን ለማስመለስ ነው እንግዲህ ያሳያለን።
አቶ ወርቅነህ ሲያጠቃልሉ በዓለም ዙሪያ ያሉ ኢትዮጵያውያንም በዚህ የቅርስ ማስመለስ ሂደት ላይ በመሳተፍ የሚችሉትን እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቆይታ እያመሰገንን ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ቪያማሪክ፣ በትዊተርም ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ስናስተናግዳችሁ አምሽነው ትዝታ በላቸው፣ በፕሮግራም አርቶት ኤልያስ አስማረ፣ በቅንብር እንዲሁም እኔ ኤደን ገረመው ፕሮግራሙን በመብራትና ስመኝሽ ቆየ በዜናዎቹ ነው። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።